Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 30 2009 ዓ.ም ዝግጅታችን አሁን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
እኔም ሰለሞን ክፍሌ ነኝ።
ሰዎች በሚሉት ነገር ላትስማማ ትችላለህ፣ ማለት የሚፈልጉትን ነገር የማለት መብታቸውን ግን ልታከብር ይገባል። ኒኮላስ ባርኔት በኢትዮጵያ የአሜሪካ ኤምባሲ ቃል አቀባይ ናቸው ይህንን ያሉት።
The reason why it's so important is so that people can raise concerns when they feel that they're right.
ሐሳብን በነጻነት የመግለጽ መብት በጣም አስፈላጊ የሆነበት ምክንያት ሰዎች መብቶቻቸው ጥበቃ እንዳልተደረጉላቸው ሲያስቡ ያሳሰባቸውን ነገር እንዲናገሩ ነው። ይህ ለዩናይትድ ስቴትስም ይሰራል። መተቸትና ቅሬታ ማቅረብ ከመቻቻል ጋራ የተያያዘ ነው። ሰዎች ከሚሉት ጋር ላትስማማት ይችላል፣ ያንን የማለት መብታቸውን ግን ማክበር አለብህ።
በአብይ ርዕስ ዘገባ አለን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በጋና የምርጫ ኮሚሽኑ የአሸናፊውን ማንነት ይገልጻል ተብሎ እየተጠበቀ ባለበት በአሁኑ ሰዓት የወቅቱ ፕሬዝዳንት ጆን ማሃማ ውጤቱ ምንም ምን ይሁን በጸጋ አቀበላለሁ ብለዋል። የተቃዋሚ ፓርቲ መሪ ናና አኩፎአዶ በስካሁን ቆጠራ 53 ከመቶን አግኝተው እየመሩ ናቸው ሲሉ የመገናኛ ብዙሃን ዘግበዋል። የምርጫ ኮሚሽኑ ቃል አቀባይ ለባልደረባችን ፒተር ክሎቲ እንደገለጹት 275 ከሚሆኑ የምርጫ ጣቢያዎች የቀሩትን የ65ቱን እየጠበቅን ነው ብለዋል። ነገ ጠዋት ይፋ መግለጫ ለማውጣትም ተስፋ እንደሚያደርጉ ገልጸዋል።
የኢትዮጵያ ሕዝባዊ ዴሞክራሲያዊ ሪፐብሊክ ኢህዴሪ ጠቅላይ ሚኒስትር የነበሩት አቶ ተስፋዬ ዲንቃ ከአጭር ጊዜ ህመም በኋላ ማክሰኞ ህዳር 27 2009 ዓ ም በ77 ዓመት ዕድሜያቸው ማረፋቸውን የቤተሰባቸው አባላት ገልጸዋል። የኢትዮጵያ ሰራተኞች ፓርቲ ኢሰፓ የፖሊት ቢሮ ተለዋጭ አባል የነበሩት አቶ ተስፋዬ ዲንቃ ጠቅላይ ሚኒስትር ከመሆናቸው በፊት የውጭ ጉዳይ፣ የብሔራዊ ሀብት ልማትና የኢንዱስትሪ መስሪያ ቤቶች ሚኒስትር ሆነው አገልግለዋል። ኢህአደግ በ1983 ዓ ም በኢትዮጵያ የመንግሥት ሥልጣን ለመያዝ ወደ አዲስ አበባ በተቃረበበት ጊዜ አቶ ተስፋዬ የኢትዮጵያን መንግሥት በጠቅላይ ሚኒስትርነት ይመሩ የነበረ ሲሆን የኢትዮጵያን ሕዝብና መንግሥት ወክለው እንግሊዝ ከተቃዋሚ የፖለቲካ ድርጅቶች ጋር ሊካሄድ በታቀደው የሰላም ጉባኤ ላይ ለመገኘት ወደ ለንደን እየተጓዙ ቢሆንም ጉባኤው በተለያዩ ምክንያቶች ሊሳካ ስላልቻለ በአሜሪካ የፖለቲካ ጥገኝነት አግኝተው መኖሪያቸውን ፌርፋክስ ቨርጂኒያ አድርገው ይኖሩ ነበር። አቶ ተስፋዬ በዓለም ባንክና በልዩ ልዩ ድርጅቶች ውስጥ ያገለገሉ ሲሆን ለአፍሪካ ምጣኔ ሀብት ልማት በቆመውና የአፍሪካ ዓለም አቀፍ ጥምረት በተሰኘው ድርጅት ውስጥ ከፍተኛ አማካሪ ሆነው አገልግለዋል። አቶ ተስፋዬ ዲንቃ ከባለቤታቸው ከወይዘሮ ትርሲት አበጋዝ 4 ልጆችን አፍርተዋል። 4 የልጆቻቸውን ልጆችም አይተዋል። የአቶ ተስፋዬ ጸሎተ ፍትሐትና የሽኝት ፕሮግራም ነገ ቅዳሜ ታህሳስ 1 2009 ዓ ም ዋሽንግተን ዲሲ በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደብረ ምሕረት ቅዱስ ሚካኤል ካቴድራል ከጠዋቱ 5 ሰዓት ጀምሮ እንደሚካሄድ፣ የቀብር ሥነ ሥርዓቱም ከሰዓት በኋላ ቨርጂኒያ ውስጥ እንደሚከናወን ከቤተሰባቸው ያገኘነው መረጃ አመልክቷል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። ከ1000 በላይ በበጋ በክረምትና በአካል ጉዳተኞች የኦሎምፒክ ውድድሮች የተሳተፉ የሩሲያ አትሌቶች የአበረታች መድኃኒቶችን መጠቀም ለመደበቅ በተቀነባበረው ሴራ በቀጥታ እጃቸው አለበት ወይም ተጠቃሚ ሆነዋል ሲል አዲስ የወጣ ሪፖርት አጋልጧል። የዋዳ ማለት የዓለሙ የጸረ አበረታች መድኃኒት ተቆጣጣሪ መስሪያ ቤት መርማሪ ካናዳዊው የሕግ ፕሮፌሰር ሪቻርድ ማክላረን ናቸው። ይህን በሩሲያ መንግሥት አማካይነት በተለይ በ2014 የሶቺ ክረምት ኦሊምፒክ ውድድር ወቅት ሌብነትና ቅጥፈት ተካሂዷል በሚል የቀረበውን ክስ ምርመራ ውጤት ዛሬ ይፋ ያደረጉት አዲሱ የማክላረን ሪፖርት ክሱን አስመልክቶ ምርመራ ለያዙት የዓለም አቀፉ ኦሎምፒክ ኮሚቴ 2 ተናጠል ኮሚሽኖች ይቀርባል ተብሎ ይጠበቃል። በምርመራው መሰረት መድኃኒቱን ተጠቅመው በተገኙ አትሌቶችና ባለስልጣናት ላይ ጥብቅ እርምጃ እንደሚወስድ አይኦሲ ማለት ዓለም አቀፉ የኦሎምፒክ ኮሚቴ አስጠንቅቋል።
የደቡብ ኮሪያ ብሔራዊ ምክር ቤት ፕሬዚደንት ፓርክ ጉየን ሂን ከስልጣን ለማንሳት ዛሬ ድምፅ ሰጠ። 300 መቀመጫዎች ባሉት ፓርላማ 234ቱ የምክር ቤቱ አባላት ፕሬዚደንቷን ከስልጣናቸው ለማቀብ ድምፅ የሰጡ ሲሆን ይህም ካስፈላጊው 2/3 ድምፅ በላይ ሆኖ ተገኝቷል። በፕሬዚደንቷ ላይ የደረሰውን ይህንን ድንገተኛና አስደንጋጭ ውድቀት ያስከተለው በብዙ ሚሊዮኖች ዶላር ይካሄድ ነበር የተባለው የሙስና ቅሌት በቀጥታ የሚመራው በፓርክ ጉየን ሂን ሰማያዊ ቤተ መንግስታቸው መሆኑ ነው። የብሔራዊ ምክር ቤቱ አፈ ጉባኤ ድምፅ ከተሰጠ በኋላ ሲናገሩ መንግስት በቅሌቱ ሳቢያ የተፈጠረውን ስብራትና የተሽመደመደውን ዕለታዊ ተግባሩን እንዲጠግን ጥሪ አስተላልፈዋል። የሀገሪቱ መከላከያ ሚኒስቴር በበኩሉ በተጠንቀቅና ለማንኛውም ጥሪ ዝግጁ ሆኖ እንዲጠባበቅ ትዕዛዝ አስተላልፈዋል።
አማጽያኑ የአሌፖን ከተማ ለቀው እስኪወጡ ድረስ የሩሲያና የሶሪያ መንግስት ኃይሎች በከተማው ላይ የሚያካሂዱትን የቦምብ ድብደባ ይቀጥላሉ ሲሉ የሩሲያው ውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ አስታውቀዋል። ለነዋሪዎች ሰብአዊ እርዳታውን ለማድረስ ሲባል ጋብ ብሎ የቆየው የአየር ድብደባ ቀጥሏል። ወሮበሎች ሲሉ የጠሯቸው ሽምቅ ተዋጊዎች አሌፖ ውስጥ እስካሉ ድረስም አይቆምም ሲሉ ሴርጌይ ላቭሮቭ ዛሬ በአውሮፓ የጸጥታ ስብሰባ ላይ ከተገኙበት ከሃምቡርግ ለጋዜጠኞች ተናግረዋል። ዘላቂ ስምምነት በቅርብ ይደረሳል የሚል ተስፋ እንዳላቸው የተናገሩት የሩሲያው ባለሥልጣን የአሜሪካ ዲፕሎማቶች ግን ሽምቅ ተዋጊዎቹ መሳሪያ አስቀምጠው ከከተማዋ እንዲወጡ የቀረበላቸውን ሐሳብ እያጓተቱ ናቸው ሲሉ ከሰዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሜሪካ የአፍጋኒስታን ሉዓላዊነት የተከበረና ጸጥታዋ የተጠበቀ እንዲሆን ባላት ቁርጠኝነት ትቀጥላለች ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር አስታውቀዋል። ካርተር ዛሬ ካቡል ውስጥ ከፕሬዚደንት አሽራፍ ጋኒ ጋር በሰጡት ጋዜጣዊ መግለጫ ላይ ይህን የተናገሩት የተመራጩ ፕሬዚደንት ዶናልድ ትራምፕ አስተዳደር በአፍጋኒስታን ለ15 ዓመታት የዘለቀውን ጦርነት እንዴት ያስተናግደዋል የሚለው ጥያቄ እየተነሳ ባለበት ጊዜ ነው። ተመራጩ ፕሬዚደንት በአፍጋኒስታን የሚከተሉት ፖሊሲ ምን መልክ እንደሚይዝ በተለይም ጦርነቱን አስመልክቶ በዘመቻቸው ወቅት ምንም ፍንጭ አለመስጠታቸው ይታወቃል። የትራምፕ የሽግግር አመቻች ቡድን ባሰራጨው መግለጫ መሠረት ትራምፕ እና ጋኒ ባሳለፍነው ሳምንት በስልክ ተገናኝተው በሁለቱም ሀገሮች ላይ ስለተደቀኑ የሽብር ስጋቶች ተወያይተዋል። የዩናይትድ ስቴትሱ የመከላከያ ሚኒስትር አሽ ካርተር ዛሬ አፍጋኒስታን የገቡት እዚያ የሚገኙ የአሜሪካ ወታደሮች ለሀገራቸው ስለሚያበረክቱት አገልግሎት ለማመስገን ነው ተብሏል።
የኔዘርላንድ ፍርድ ቤት በአንድ የጥላቻ ንግግር አድርገዋል ባላቸው ጸረ ሙስሊም የምክር ቤት አባል ላይ ዛሬ ብይን ሰጥቷል። የሕግ አርቃቂው ገርት ዋይልደርስ በመናገር ነጻነት መብቶች ላይ ከባድ ስህተት ፈጽመዋል ብሏል ፍርድ ቤቱ። ዳኛው ሄንሪክ ስቲንሃውስ ሲናገሩ በዲሞክራሲያዊ መንገድ በተመረጡት የምክር ቤት አባል ላይ የተሰጠው ፍርድ በራሱ በቂ በመሆኑ ምክንያት ተጨማሪ ቅጣት አያስፈልጋቸውም ብለዋል። የሕግ ጠበቆቹ ግን ዋይልደርስ የሞሮኮ ዜግነት ያላቸውን ብቻ ነጥለው ኢላማ በማድረግ የንግግር ነጻነት መብቶችን ጥሰዋል ሲሉ ተከራክረዋል። $5,300 እንዲቀጡ ነበር ጠበቆች የጠየቁት። በሞሮኮ ዜጎች ላይ የዘር ልዩነትና ጥላቻን ይቀሰቅሳል ሲሉ በእኔ ላይ ፍርድ የሰጡት ዳኞች ከእብደት በመነጨና የምገኝበትን የቀኝ ክንፉን ነጻነት ፓርቲ ስለሚጠሉ ነው ብለዋል።
ምድራችንን በመዞር የመጀመሪያው አሜሪካዊ ጠፈርተኛ ጆን ግሌን በ95 ዓመት ዕድሜያቸው ትናንት አረፉ። ጆን ግሌን ከአንድ ሳምንት በፊት በኦሃዮ ግዛት ጄምስ ካንሰር ሆስፒታል ገብተው ሕክምና ሲደረግላቸው ቆይተዋል። ይህንን የጠፈርተኛውን ዜና እረፍት ይፋ ያደረገውም በዩኒቨርሲቲ ውስጥ የሚገኘውና በስማቸው የሚጠራው የጆን ግሌን ኮሌጅ የሕዝብ ግንኙነት ትምህርት ክፍል ነው። ፕሬዚደንት ባራክ ኦባማ ባወጡት መግለጫ በግሌን እረፍት ሀገራቸው አንድ ታላቅ ተምሳሌት፣ እኔና ሚሼል ደግሞ አንድ ወዳጅ አጣን ብለዋል። ተመራጩ ፕሬዚደንት ዶናልድ ትራምፕ የዩናይትድ ስቴትስ የጠፈርና የህዋ አስተዳደር ዳይሬክተር ኤለን ኦቾዋ እና በርካታ ሌሎችም የሐዘን መግለጫዎችን ልከዋል። ጆን ግሌን በአውሮፓ የዘመን አቆጣጠር በ1959 ዓ ም ሜርኩሪ 7 በመባል ከሚጠሩትና የመጀመሪያዎቹ የአሜሪካ ጠፈርተኞች እንዲሆኑ ለሙከራ ከተመረጡት 7 ወታደሮች በሕይወት የቆዩ የመጨረሻው ጠፈርተኛ ነበሩ። ጆን ግሌን በሁለተኛው የዓለም ጦርነትና የኮሪያው ግጭት ወቅት በወታደራዊ አይሮፕላኖች አብራሪነት አገልግለዋል። በተጨማሪም የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባልም ነበሩ። ዜናው አበቃ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርዝ በ5 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ህዳር 30 2009 ዓ.ም ምሽት ፕሮግራም ነው።
የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ ሰጥተዋል።
አንዳንድ ግለሰቦች ስልጣንን ተገን አድርጎ ጉዳት ሲያደርሱ እንደነበረና ይሄ ደግሞ መንግስት እርምጃ እንዲወስድ እንዳስገደደው አሁን በጥልቀት መታደሱም ከዚሁ ጋር የተያያዘ ሆነ ሲገለጽ ቆይቷል ማለት ነው።
በምሽቱ ለጥያቄው መልስ ፕሮግራም ይጠብቋቸው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሰዎች በሚሉት ጋር ላትስማማ ትችላለህ፣ ማለት የሚፈልጉትን ነገር የማለት መብታቸውን ግን ልታከብር ይገባል። በኢትዮጵያ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት ናቸው ይህን ያሉት። ሐሳብን በነጻነት የመግለጽ እጅግ መሠረታዊ ከሆኑ የሰው ልጆች መብቶች አንዱ መሆኑን ያስታወሰው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ሰዎች መብቶቻቸው እንዳልተከበሩ ሲሰማቸው ጥያቄ ማንሳት የሚችሉት በዚሁ መብት እንደሆነም ጠቁሟል። የኤምባሲውን የማኅበራዊ ሚዲያ ዌብሳይት የሚከታተሉ ሰዎች ገንቢና አክባሪ በሆነ መንገድ እንዲሳተፉም ቃል አቀባዩ ባርኔት መልእክት አስተላልፈዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘግቧል።
እንደ አውሮፓውያን አቆጣጠር ታህሳስ 10 1948 ነው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዓለም አቀፉን የሰብአዊ መብት ድንጋጌ በፈረንሳይ ፓሪስ ያጸደቀው። ታህሳስ 10 የዓለም የሰብአዊ መብት ቀን ሆኖ የሚከበረው በዚህ ምክንያት ነው። በነገው ዕለት በዓለም አቀፍ ደረጃ የሚከበረውን የዘንድሮውን ቀን አስመልክተው ከአሜሪካ ድምጽ ጋር ቆይታ ያደረጉት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒኮላስ ባርኔት በተለይ ሐሳብን በነጻነት በመግለጽ መብት ላይ አተኩረዋል። ይህ መብት እጅግ አስፈላጊ መሆኑን በመጠቆም
The reason why it's so important is so that people can raise concerns when they feel that their rights
ሐሳብን በነጻነት የመግለጽ መብት በጣም አስፈላጊ የሆነበት ምክንያት ሰዎች መብቶቻቸው ጥበቃ እንዳልተደረጉላቸው ሲያስቡ ያሳሰባቸውን ነገር እንዲናገሩ ነው። ይህ ለዩናይትድ ስቴትስም ይሰራል። መተቸትና ቅሬታ ማቅረብ ከመቻቻል ጋር የተያያዘ ነው። ሰዎች ከሚሉት ጋር ላትስማማ ትችላለህ፣ ያንን የማለት መብታቸውን ግን ማክበር አለብህ።
በዩናይትድ ስቴትስ የሚገኙ የመገናኛ ብዙሃን በዘንድሮው ፕሬዝዳንታዊ ምርጫ የተጫወቱት ሚና የሁለት ወገን አስተያየት ማስከተሉ ይታያል። ተመራጩ ፕሬዝዳንት ዶናልድ ትራምፕ በተለይ የፖለቲካ አቋም የሚያራምዱ እንጂ የጋዜጠኝነት ስራ የሚሰሩ አይደሉም ሲሉ አንዳንድ የመገናኛ ብዙሃንን ተችተዋል። አስተያየቱ በስፋት ከሚነገረው ከዚያች ሀገር የመገናኛ ብዙሃን ገለልተኛነት አንጻር እንዴት እንደሚታይ የጠየኳቸው ቃል አቀባዩ ሁኔታው የነጻነት መገለጫ መሆኑን ያብራሩት
What you see in the United States right now is a conversation. How much fact checking should the media do when
አሁን በዩናይትድ ስቴትስ የምንመለከተው ውይይት ነው። በጣም ከፍተኛ ታዋቂነት ያለው ሰው ዶናልድ ትራምፕን ማለታቸው ነው አስተያየት ሲሰጡ መገናኛ ብዙሃን ምን ያህል እውነት የማጣራት ስራ መስራት አለባቸው? የፖለቲካ እጩ ተወዳዳሪ የሚለውን እያንዳንዱን ነገር ማጣራትስ የመገናኛ ብዙሃኑ ኃላፊነት ነው የሚል ውይይት። ከዚህ አንጻር የሰዎች አስተያየት ሁለት አይነት ነው። እውነታውን ማጣራት የመገናኛ ብዙሃን እና ያድማጮች ወይም የተከታታዮቹ ኃላፊነት ነው የሚሉ አሉ። መገናኛ ብዙሃን ዘገባውን ከማቅረባቸው በፊት የበለጠ እውነቱን የማጣራት ስራ መስራት እንዳለባቸውም የሚያምኑ አሉ።
So this is one of those features of free media that there's no one in particular not the government who decides.
ስለዚህ ይህ ከመገናኛ ብዙሃን መገለጫዎች አንዱ ነው። መዘገብ የሚቻለው ምን እንደሆነ ወይም እውነታው ምን እንደሆነ የሚለውን ወይም የሚወስን ማንም የለም። በተለይ መንግስት የለም። ይህ እንደ ማህበረሰብ የምንሰማው ነው። ለዚህ ሁሉም ኃላፊነት አለበት። ተከታታዮችም ሆኑ ዘጋቢዎች
ማህበራዊ የመገናኛ ብዙሃን ድረገጾች በርካታ ሰዎች በተለይም ወጣቶች መረጃ የሚያገኙባቸው አማራጮች ሆነው ቀጥለዋል። በተለይ በኤምባሲው የማህበራዊ ሚዲያ ድረገጾች የሚታዩ አስተያየቶችን የተከሱት ቃል አቀባዩ ግለሰብ ላይ ባያተኩሩ እንደሚመረጥ አስረድተዋል።
On our social media platforms we get a lot of criticism and we welcome criticism.
በማህበራዊ ሚዲያ ገጻችን በርካታ ትችቶችን እናገኛለን። ትችቶችን እንቀበላለንም። በተለይ ገንቢ ትችቶችን በፖሊሲዎቻችን የማይስማማ ሰው ካለ መወያየት እንፈልጋለን። ስለ ጉዳዩ መነጋገር እንፈልጋለን። ነገር ግን ጥቃቶች ግለሰባዊ ሲሆኑ ውጤታማነታቸውን ያጣሉ። ከግለሰባዊ ጥቃት ምን እናገኛለን? ፖሊሲ ለመቅረጽ አግዝም ያንድን ሰው ሐሳብ ለመረዳትም አግዝም የምናገኘው መናደድን ብቻ ነው።
እናም የኤምባሲውን የማህበራዊ ሚዲያ ድረገጽ የሚጎበኙ ተገልጋዮች ገንቢ በሆነ ሁኔታ እንዲሳተፉ መክረዋል።
What we urge is for people to use it constructively, to talk about issues, to share their views respectfully and demonstrate
የምንገፋፋው ሰዎች ገንቢ በሆነ መንገድ እንዲጠቀሙበት ነው። ስለ ጉዳዩ እንዲነጋገሩ፣ አክብሮት በተመላበት ሁኔታ ሐሳቦችን እንዲለዋወጡ፣ ከነርሱ ተቃራኒ የሆኑ ሐሳቦችን በተመለከተም ታጋሽነት እንዲያሳዩ። አብረን በጋራ የምንጓዘው በዚህ መንገድ ሲሆን ነው።
We will always defend the right of people to say things that we disagree with and even to be offensive.
ሁልጊዜም ሰዎች እኛ የማንስማማባቸው ነገሮች ክብረ ነክ የሆኑ ነገሮችንም ጭምር ለመናገር ላላቸው መብት ጥበቃ እናደርጋለን። ነገር ግን በድጋሜ የምናበረታታው ሰዎች ገንቢና አክብሮት የተመላባቸው እንዲሆኑ ነው።
የተባበሩት መንግስታት ድርጅት የሰብአዊ መብት ድንጋጌ ፖለቲካዊ ኢኮኖሚያዊ ማህበራዊና ባህላዊ መብቶችን ያካተተ ሰነድ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ዛሬም ከጠበቆቻቸው ጋር መገናኘት እንዳልቻሉ ተገልጿል። ጤንነታቸውም የተሟላ አለመሆኑንና የሚገባላቸውን ምግብ አንዳንድ ጊዜም እንደማይመገቡ ተሰምቷል። ጠበቆቻቸው እርሳቸውን ለማናገር የሚያደርጉትን ጥረት እንደሚቀጥሉ ማስታውቀዋል። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ።
የኦፌኮ ሊቀመንበር ጠበቆች አቶ ወንድሙ ይብሳና ዶክተር ያዕቆብ ኃይለ ማርያም ረቡዕ ህዳር 28 ቀን 2009 ዓ.ም ከማዕከላዊ ወንጀል ምርመራ ባለሥልጣናት በተነገራቸውና በተሰጣቸው ተስፋ መሠረት ዶክተር መረራ ጉዲናን ለማግኘት ከቀኑ 8 ሰዓት በስፍራው ተገኝተው ነበረ። ዶክተር ያዕቆብ ኃይለማርያም የሆነውን ለቪኦኤ ገልጸዋል።
ዛሬ በእኛ አቆጣጠር በ8 ሰዓት አርብ ዕለት ከአቶ ወንድሙ ጋር ተነስተን ሄድን እና ያንን በጣም የተወሳሰበ ፎርማሊቲ ካከናወንን በኋላ ባለስልጣኖቹ ጋር ስንቀርብ ዛሬም ምርመራ ላይ ነው ልታገኙት አትችሉም ተባለ። አሁንም አይ ግድ የለም የወሰደ ጊዜ ይወሰደኛ ምርመራው እስኪጨርስ ድረስ እንጠብቅ እንላቸው፣ የለም ልጠብቁ አትችሉም ከዚህ ሂዱልን የሚል አይነት ግፊት ተደረገብንና እንግዲህ ያው ምንም ላደርግ አልቻልንም ጥለን ወጣን።
ዶክተር መረራ በጤናቸውም በምግብ አወሳሰዳቸውም ረገድ ያለው ሁኔታ ተነግሯቸዋል ጠይቃቸዋል?
አዎ እንግዲህ ምግብ የሚያቀርቡ ሰዎች አሉ። የሚያሳድጋቸው ሁለት ልጆች ከሱ ጋር ታስረው ነበር፣ እንደውም ሰሞኑን እንደገና ተለቀዋል። አሁን ከነሱ ምግብ ያቀርባሉ እና አንዳንዴ ምግቡ ይመለሳል አይበላም። ዶክተር መረራ በጤና መታወክ ምክንያት እንደተነገረን አሁን ቶንሰላይቲስ ይዞታል አሉ። በዚያ ላይ ደግሞ ሌላም ከዚህ በፊት የቆየ አንዳንድ ችግሮችም ስላሉ እየጠኑበት ስለሄደ ምግብም ሳይበላ የሚመለስበት ጊዜ አለ ተብሎ ተነግሮናል።
በቁጥጥር ስር ያዋላቸው አካል የጤንነታቸውን ሁኔታ በተመለከተና ተገቢውን ክብካቤ በማድረግ በኩል የሚገባውን እየፈጸመ ስለመሆኑ የሚያውቁት ካለ ዶክተር ያዕቆብን ጠይቀናቸው ነበረ።
እኛ እስክናውቀው ድረስ ምንም የተወሰደ እርምጃ የለም። በጠየቅን ጊዜ ያው በተደጋጋሚ የሚነገረን ምርመራ ላይ ነው፣ አሁን በምርመራ ላይ ይገኛል ነው እና ስለ ጤናው ምንም የተባለ ነገር የለም። አቶ ወንድሙ በተለይ ስለ ጤናው ጠይቆ ነበረ፣ ግን ምንም ምላሽ ያገኘው ነገር የለም።
አሁን መቼ ማግኘት እንደምትችሉ አልተነገራችሁ?
አሁንም አልተነገረንም። ያው በጣም አጭር ቃል ነው ተመልሳችሁ መመርመራ ላይ ነው፣ ስለዚህ ሊገኝ አይችልም ነው የተባለው። እኛ ደግሞ አሁንም እንግዲህ ጠበቆች ደንበኞቻቸውን የሚያነጋግሩት ሮብና አርብ ከሰዓት በኋላ ነው። ሮብም ለመሄድ ተዘጋጅተናል፣ እንሄዳለን፣ እንመጣለን ብለን ነግረናቸዋል። ሮብ ደግሞ ምን እንደሚጠብቀን አናቅም። ሮብም ካላስገቡን አርብም እንሞክራለን። እስከሚያስገቡን ድረስ ወይንም ዶክተር መረራ ፍርድ ቤት እስኪቀርብና ለፍርድ ቤት እስክናመለክት ድረስ መመላለሳችን አይቀርም።
የኦሮሞ ፌዴራላዊ ኮንግሬስ መሪ ዶክተር መረራ ጉዲና በቅርቡ የአውሮፓ ህብረት ፓርላማ ባደረገላቸው ጥሪ መሰረት ብራሰልስ ቤልጅየም ለህብረቱ ፓርላማ በወቅቱ የኢትዮጵያ ፖለቲካዊ ሁኔታ ላይ ገለጻ አድርገው ወደ ሀገራቸው እንደተመለሱ የአስቸኳይ ጊዜ አዋጁን ጥሰዋል ተብለው ከህዳር 21 ቀን 2009 ዓ.ም ጀምሮ በፖሊስ ቁጥጥር ስር እንደሚገኙ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ዝዋይ ማረሚያ ቤት ውስጥ እስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ የት እንዳለ እንደማያውቁና የማረሚያ ቤቱን ባልደረቦች በር ላይ የለም እያሉ እንደሚመልሷቸው የቤተሰቡ አባላት ተናግረዋል። ማምሻውን ወንድሙን ባሳዝን ደሳለኝን በስልክ አግኝቼው ነበር።
የተመስገንን ምንም ወሬ የሰማነው ነገር የለም። እዚህ የለም፣ እኛ ጋር የለም ከሚል በስተቀር ምንም ያገኘነው ነገር የለም።
መቼ ሄደህ ነበረ?
ሐሙስ ዕለት ታናሽ ወንድሜ ሄዶ ነበረ።
ትናንት?
አዎ። ማን ነው? ሮብ ዕለት።
ከትናንት ወዲያ?
ከትናንት ወዲያ።
እሺ። ማን ነው እሱ?
ታሪኩ ደሳለኝ።
እሺ።
እና ይሄን ነግሮኝ እኔም ለማጣራት ሐሙስ ዕለት ሄጄ ነበር።
ትናንት ሄድክ?
ትላንትና።
እሺ።
እኔንም እንደዛው አይነት መልስ ነው እየተሰጠን። በአግባቡም ደፍሮም እንደዚህ ነው የሚልም ሰው የለም። አናቅም፣ በቃ የለም። ሌላ ጊዜ መታችሁ በቢሮ አናግሩ ምናምን ነው እንጂ ትክክለኛውን ነገር ሊነግሩንም ያለውን ሁኔታ ሊያሳውቁንም አልቻሉም።
ማንን ነበረ ያገኛችሁት? አንተ ስትሄድ ማን ነበር ትናንት ያገኘው?
ከበር ላይ ነው። በቃ ከበር ላይ ያሉ ያው ስም ይሰጣቸዋል። ከዚህ በፊት እንደሚደረገው የማይጠየቅ ሰው ወይ ለመመለስ የሚፈልጉትን ይከለክሉ፣ ተጠያቂ ከቤተሰብ ሊያገናኙ እንዳይገናኙ የሚፈልጉ ሰው ሲኖር ስም ዝርዝር ነው የሚሰጧቸው። ከሌ እንዳይጠየቅም የከሌን ቤተሰብ መልሱ ነው የሚባሉት ይመስለኛል። እና በር ላይ ስደርስ በር ላይ ያሉት ፖሊሶች ናቸው ይህን የሚነግሩት።
ዛሬ አርብ ነው እንግዲህ የስራ ቀን ነው።
ወደ ውስጥ ማንም ገብቶ የጠየቀ የለም፣ የሚያስገባ የለም። ከበር ላይ ነው።
ዛሬ ሲያደረጋችሁ ጥረት አለ ለማግኘት የት እንደሆነ በምን ሁኔታ ላይ እንደሚገኝ?
ድንገት እኛ ወደ ቃሊቲ መጥቷል የሚባል ነገር ካለ በሚል ወደዛ አካባቢ ሌላኛው ወንድም ሄዷል እና ሌላም ጓደኞች ሄደው ነበረ። እንደነሱም የለም ያሏቸው።
እስካሁን ድረስ ግን የት ነው ታስሮ የሚገኘው?
እኛ የምናውቀው ዝዋይ እንደሆነ ነበር። ስንቅም ስናመላልስ የነበረው ዝዋይ እንደሆነ ነው። ሌላ ያለበትን የሚያውቁት እነሱ ብቻ ናቸው።
አሁን አንተ ትናንትና ስትሄድ ወይም ከትናንትና በስቲያ ታሪኩ ሲሄድ ስንቅ ይዛችሁ ሄዳችሁ ነበረ?
ትናንት እኔ ስንቅ ይዤ አልሄድኩም። እርግጠኛ ስላልሆንኩኝ ስለመኖሩ ለማረጋገጥ ነው ወይ ስላለው ሁኔታ ለማወቅ ነው የሄድኩት። ስንቅ ይዞ ሄዶ የነበረው ታሪኩ ነው።
እሺ። እና ምን ሆነ?
የለም ያሉት።
ስንቁን ይዞ ተመለሰ ወይስ ተቀበሉት?
የለም ስላሉ ስንቁን ሊቀበሉት አይችሉም። የለም ካሉት ለማ ሊሆን ይችላል በሚል ስንቁንም አይቀበሉት። የለም ነው የሚሉት ያሉትም ያንን ነው። አይቀበሉትምም። ከዚህም በፊት አንድ ጊዜ ከስድስት ወር ከአምስት ወር እርግጠኛ አይደለሁም አምስትና ስድስት ወር ጠያቂ ከልክለው ነበረ እና ስንቁን ተቀበሉንም ስንል አይጠየቅም ያሉን ያኔ። አሁን ግን የለም ነው።
እና ቃሊቲም እንደሌለ አጣርታችኋል ማለት ነው?
ቃሊቲም እንደሌለ አጣርተናል። አሁን የቀረን ድንገት ወይ ወደ ሸዋሮቢት ወይ ደግሞ ሌላ ማሰሪያ ያሉ የሚባሉ ቦታዎች ካሉ ይኖራሉ ብለን የምናስበውን ወደ መፈለግ ነው እንጂ የምንሄደው ቃሊቲ የለም ብለውናል፣ ዘዋይ የለም ብለውናል።
አንተ ለመጨረሻ ጊዜ ያየኸው መቼ ነው ተመስገንን? ወይም ደግሞ ከቤተሰባችሁ ማንም ሰው ቢሆን
ተመስገን ያየሁት የእኔ ባለፈው እሑድ ሳምንት።
ከዛ ወዲህ ያየው ሰው አለ ከቤተሰብ?
ከቤተሰብ አዎ፣ አንደኛው ወንድሜ አይቶታል፣ አላመረው የሚባለው።
እሺ።
እሱ በተከታታይ ሄዶ አግኝቶት ነበር።
መቼ?
የለም ካሉን በፊት በመጨረሻ ጊዜ ያየው አላምረው ነው።
በምን ሁኔታ ላይ ነበር አላችሁ? አላምረው የሚገኘው ተመስገን
ከዚህ ቀደም እንደነበረው ነው። ምንም አዲስ ነገር የለም። ያው ሊመጣለት የሚፈልገው ነገርን ነው የሚነግረው። እሁድ እንደዚህ አይነት ነገር ወይ አሙስ እንደዚህ አይነት ነገር ይዛችሁ ልኝ ነው እንጂ ያለው እኔ ሌላ የተለየ ነገር አላየም።
የጤንነቱ ሁኔታስ በምን ሁኔታ ላይ ነበረ?
የጤንነቱ ሁኔታ ያው ሕክምና አላገኘም። እዛ ማረሚያ ቤትም ያለ ሆስፒታል መሄድም አይፈልግም። ምክንያቱም ሁሉ ጊዜ አንድ አይነት ነገር የህመም ማስታገሻ የሚባል በፒንክሌር አይነት ነገር ነው እንጂ የሚሰጡት መፍትሄ ሊሆን የሚችል ወይ ደግሞ ሪፈር አድርገው ሌላ ህክምና የሚያገኝበትን ቦታ አይደለም የሚያመቻችለት።
አላምረው እሁድ የሄደ ጊዜ ምን አምጡልኝ አለ።
አላምረው እሁድ የሄደ ጊዜ እሱ የነበረው አብሮ የታሰሩት እሱ ክፍል ውስጥ የነበሩት እስረኞች እነ ጀርናል ተፈራ፣ ጀርናል አሳምነው የሚባሉ ነበሩ።
እሺ።
እና እነዚህ ሰዎች ስለሚጾሙ የገና ጾምን ለእኔም የጾም ምግብ ብቻ አምጡልኝ አብረን ስለምንመገብ ነው ያለ። እና ይህንን መልእክት ነው ከቤት መጥቶ የተናገረው። ስንመጡ ቅቤ እንዲሆን እንዳታስገቡበት የጾም ምግብ የሆነ ብቻ እያዘጋጁ በመጣችሁ ጊዜ ይህንን ምግብ ይዛችሁልኝ ነው ያለ።
ከዛ ውጭ ግን የተናገረው ነገር ምንም ነገር የለም።
ከዛ ውጪ ምንም ነገር የተናገረው ነገር የለም።
እሺ፣ ባሳዝን አመሰግናለሁ። እስቲ ደግሞ እየተከታተልኩኝ ለመጠየቅ ሞክራለሁኝ ያለበትን ሁኔታ፣ የምታውቁትን የደረሰበትን ሁኔታ። አመሰግናለሁኝ ባሳዝን።
አመሰግናለሁ።
ደህና እምሽ። ወደ ፌዴራል ማረሚያ ቤቶች የኮሚኒኬሽንስ ዳይሬክተሩ አቶ ግዛቸው መንግስቴ ደውዬ የሚያውቁት መረጃ እንዳለ ጠይቄያቸው ነበር።
አይ እኔ የተለየ ዝዋይ መኖሩን ብቻ ነበር ማውቀው። ከዛ የተለየ ማውቀው ነገር የለም።
እስካሁንም እሱን ብቻ ነው የሚያውቁት? እሺ፣ አቶ ግዛቸው እንግዲህ ደግሞ ሰሞኑን ደውዬ ምናልባት ተጨማሪ መረጃ የሚያገኙት ካለ ጠይቃለሁኝ። በጣም እግዜር ይስጥልኝ፣ አመሰግናለሁኝ። ተመስገን ፍትህ ጋዜጣና ሌሎችም ህትመቶችን በማዘጋጀትና በማሳተም የሚታወቅ ሲሆን ከመታሰሩ በፊት ፋክት መጽሔትን እያሳተመ ያወጣ እንደነበረ ይታወሳል። ተመስገን የተከሰሰው በህትመቶቹ ላይ ያወጣቸው ከነበሩ ጽሑፎች ጋር በተያያዘ ምክንያት መሆኑ የተነገረ ሲሆን ቀደም ሲል እስራት ተፈርዶበት እያጠናቀቀ እንደነበረ የፍርድ ጊዜውን ታውቋል።
የመጨረሻው የመጽሔት ርዕስ ወደ ኬንያ ይወስደናል። አድማጮች፣ የኬንያ የጸጥታ ኃይሎች በአውሮፓ የዘመን አቆጣጠር ከ2012 እስከ ዘንድሮ 2016 ዓ ም ባለው ጊዜ ቁጥራቸው የበዛ ሰዎችን ደብዛ አጥፍተዋል ሲል ሃኪ አፍሪካ የተባለ መንግሥታዊ ያልሆነ ድርጅት ክስ አቅርቧል። ይህ ቡድን ባወጣው አዲስ ሪፖርት መሠረት አብዛኛው ነዋሪ የእስልምና ሃይማኖት ተከታይ በሆነባቸው የተለያዩ የጠረፍ አካባቢዎች ማኅበረሰቦች ላይ እያተኮረ ነው። ከናይሮቢ የደረሰን የራይል አምቡር ዘገባ አለ። ቆንጅታየ ታቀርባለች።
ሃኪ አፍሪካ ዋት ዱ ዊ ቴል ዴር ፋሚሊስ፣ ለቤተሰቦቻቸው ምንን በላቸው በሚል ርዕስ ባወጣው አዲስ ሪፖርት ባለፉት 5 ዓመታት ስለተገደሉ ወይም የደረሱበት ስለጠፉ 81 ሰዎች በዝርዝር አትቷል። ከመካከላቸው 22ቱ በፖሊሶች ከልክ ያለፈ እርምጃ ሕይወታቸው አልፏል። 4ቱ ፖሊስ ቁጥጥር ስር ሳሉ ሞተዋል። 31ቱ ያለምንም የፍርድ ሂደት ተረሽነዋል። 24ቱ ደግሞ የደረሱበት ጠፍቷል ሲል ይዘረዝራል። የሃኪ አፍሪካ ዋና ስራ አስኪያጅ ሁሴን ኻሊድ ይህን ድርጊት የፈጸሙት የኬንያ ጸረ ሽብር ፖሊሶችና ልዩ ኃይሎች ናቸው፣ ሰለባዎቹ ደግሞ ሁሉም አንድ የጋራ የሆነ ነጥብ አላቸው ብለዋል።
በዝርዝራችን ውስጥ ያሉት አብዛኛዎቹ ሰለባዎች በሙሉ ወጣቶች ቢሆኑም አንዳንዶቹ ዕድሜያቸው ከ50 ዓመት በላይ ሼካዎች፣ ኢማሞች፣ ሰባኪዎች አሉባቸው። ታዲያ ሁሉም የሚጋሩት ነገር በሙሉ ሙስሊሞች መሆናቸው ነው። ሁሉም ባለሥልጣናት ዘንድ አሸባሪዎች ወይም ደግሞ አሸባሪ ሊሆኑ ይችላሉ ተብሎ የሚታዩ ናቸው።
ሃኪ አፍሪካ የሰለባዎቹን ቤተሰቦችና ዘመዶች፣ ምስክሮችና የመንግሥት ባለሥልጣናትን አነጋግሯል ለዚህ ሪፖርቱ። ወይዘሮ ሙና ከአንድ ዓመት በፊት ነው ባለቤታቸው ከቤት የተወሰዱባቸው። በእውነት ስሜ ሳይሆን ሙና ብላችሁ ጥሩኝ ያሉት እኚህ ሴት ፖሊስ ባሌን የት እንዳደረሰው ይንገረኝ፣ ልጆቼ በየቀኑ አባታችን የት ሄደ እያሉ ይወተውቱኛል፣ ምን ልበላቸው ሲሉ ይሰማሉ። የኬንያ የጠረፍ አካባቢዎች ማህበረሰቦች በአንድ በኩል ከመንግስቱ የጸጥታ ኃይሎች፣ በሌላ በኩል ደግሞ ጽንፈኛ ቡድኖች የነሱን እምነት በማይከተሉ ላይ በሚያደርሱት ጥቃት ከዕለት ወደ ዕለት ይበልጡን እየተጠመዱ መጥተዋል። ሀኪ አፍሪካ ባወጣው ሪፖርት ሰዎች ካለ ፍርድ የሚረሸኑትና ደብዛቸው የሚጠፋው መንግስቱ በሚከተለው ከባድ የሆነ የጸረ ሽብር ታክቲክ እንደሆነ ያመለክታል። ታዲያ ብዙዎቹ የጠረፍ አካባቢዎች ማህበረሰቦች ዘንድ መንግስት ሁላችንንም እየቀጣን ነው የሚል ብሶት እየተሰማ መሆኑንና በማህበረሰቦቹና በመንግስት መካከል መተማመኑ ከዕለት ወደ ዕለት እየተሸረሸረ መምጣቱን ሪፖርቱ ይዘረዝራል። ባለስልጣናቱም ቢሆኑ የገቡበት ስለጠፋው ሰዎች ተገቢውን ምርመራ አድርገው ሰለባዎቹንና የጥቃቱን ፈጻሚዎች በይፋ በማረጋገጥ ኃላፊነታቸውን አልተወጡም ብሎ ወቅሷል ሪፖርቱ። ነጻው የፖሊሶች ተቆጣጣሪ ባለስልጣን የተባለው አካል ፖሊሶችን እንጂ ሌሎችን የደህንነት ክፍሎች የመመርመር ስልጣን የለውም። የቡድኑ ሊቀመንበር ማካሪያ ንጄሩ እንዲህ ሲሉ አስተያየታቸውን ሰጥተዋል።
There is no doubt whatsoever that we cannot counter radicalization.
ጽንፈኝነትንና ሽብርተኝነትን ህግን በመተላለፍ ልንዋጋው ፈጽሞ እንደማንችል ምንም ጥርጥር የለውም። ይሄ ፈጽሞ ይቅርታ የማይደረግለት ነገር ነው። ያለን ህገ መንግስታዊ ዲሞክራሲ ስርዓት ነው። ብሔራዊ ፖሊስ አገልግሎቱም ይሁን የማናቸውም የብሔራዊ ፖሊስ ዘርፍ የህግ የበላይነት የማያከብርበት አንዳችም ምክንያት አይኖርም።
የሽብርተኝነትን እኩይ ተግባር ለመዋጋት ከሁሉም የሚመረጠው መንገድ ሰብአዊ መብቶችን እና የህግ የበላይነትን አክብሮ ፍትህ የሰፈነበት ማህበረሰብ መመስረት መሆኑን በጥብቅ አምንበታለሁ ብለዋል የሀኪ አፍሪካ ዋና ዲሬክተር ሁሴን ኻሊድ።
የተከበራችሁ አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል። ዋሽንግተን ዲሲ እና አካባቢዋ ላይ ደግሞ ከህዳር 30 2009 ዓ ም አርብ ከቀኑ 7 ሰዓት ከ32 ደቂቃ ነው። በኢንተርኔት ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። በፌስቡክና በትዊተርም አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተሳተፉ፣ ተነጋገሩ። ዝግጅቶቻችን እንድትከታተሉ እስከ ምሽቱ 4 ሰዓት ድረስ እንጋብዛለን። አስተናጋጆቻችሁ ሰሎሞን አባተና
ሰለሞን ክፍሌ ነን።
አሁን ሙዚቃን ጋብዛችሁ ሄለን በርሄ የህልሜ ጓደኛ ሄለን ብርሄን እናመሰግናለን። ወደ ተከታዩ ዝግጅታችን እናልፋለን። በአፍሪካ ጥናት ላይ ያተኮረ ዘገባ ነው።
የአፍሪካ ጥናቶች ማህበር 59ኛ ዓመታዊ ስብሰባ ባሳለፍነው ሳምንት ለሶስት ቀናት በዋሽንግተን ዲሲ ተካሂዷል። በዚህ ጉባኤ ላይ ከተለያዩ የአፍሪካ ሀገሮች የተውጣጡ ከአፍሪካ ውጭ የሚኖሩ አፍሪካውያንና በአፍሪካ ጉዳይ ላይ ጥናት የሚያደርጉ የሌሎች ሀገሮች ዜጎችም ምሁራንና የፖለቲካ ሰዎች ጥናታዊ ጽሑፎችን ለውይይት አቅርበው ነበር። ኢትዮጵያን የተመለከቱ ጥናቶች የቀረቡባቸው ውይይቶችም ተካሂደዋል። የአፋን ኦሮሞ ዝግጅት ክፍል ባልደረባችን ትዕግስት ገሜ በስፍራው ተገኝታ ተከታዩን አጠናቅራለች።
ከወትሮው በተለየ መልኩ የአህጉሪቷ ልጆች ጥናታቸውን በማቅረብ በሰፊው ተሳትፈውበታል የተባለለት ዓመታዊው የአፍሪካ ጥናቶች ማህበር ስብሰባ ላይ ያልተዳሰሰ ርዕስ አለ ለማለት ያዳግታል። ከስደተኞች ጉዳይ እስከ የአየር ንብረት፣ የዶናልድ ትራምፕ በአሜሪካ ፕሬዝዳንት ሆኖ መመረጥ፣ ዶናልድ ትራምፕና አፍሪካ በሚል ውይይት፣ የሴቶች ጉዳይ፣ ስነ ጥበብ፣ ሙዚቃና ሌሎች ርዕሶች ላይ ምሁራን ስራቸውን አቅርበው በሰፊው ተወያይተውበታል። ከውይይቶቹ መካከል ለዚህ ዓመት የኢትዮጵያ የፖለቲካ ቀውስ ምክንያቶች ምንድን ናቸው? በሀገሪቷ የታወጀው የአስቸኳይ ጊዜ አዋጅስ በዜጎች ሕገ መንግስታዊ መብት ላይ ምን አይነት ጫና ሊያስከትል ይችላል? በሚሉ ርዕሶች ላይ ያተኮረ ውይይት ነበር። 9 ምሁራንንና የፖለቲካ ሰዎችን ያሳተፈው የዚህ መድረክ ሰብሳቢ በዌስት ሚችጋን ዩኒቨርሲቲ መምህር የሆኑት ፕሮፌሰር ሲሳይ አሰፋ ናቸው።
ሰላማው አሁን እንግዲህ ኢትዮጵያ የአስቸኳይ ጊዜ አዋጅ አውጃለች። በሱ ላይ ነው የተነጋገር ነው። ከምንድን ነው የመጣው? ወደፊትስ እንዴት ነው የሚፈታው? ኢትዮጵያ እንዴት ልትቀጥል ትችላለች? መነጋገር አለብን። መነጋገር ስለጠፋ ሰው ስለሚፈራ ነው። አንዱም ሰው በእውነት ተናግሮ ተከባብሮ መንግስትም ህዝብን አክብሮ እንዳለ ናቹራሊ ኢትዮጵያ 80 ኤትኒክ ግሩፕስ አላት። እነሱን ማክበር ነው።
ማክበር ሲሉ እንዴት ነው? ማክበርን እንዴት ይገልጹታል?
ማክበር ሲሉ እንዳሉ ኬር ማድረግ አለበት። ወደ ታች እነሱም የሚፈልጉትን ፖሊሲውን እንትን የሚያደርገው በእነሱ ከዛም በሚመጣ ኢንፎርሜሽን ነው። እነሱ ደግሞ እውነት እንዲናገሩ መፈቀድ አለበት። መፍራት የለባቸውም። ፍርሃት አለ ኢትዮጵያ። ይሄ ማነቆ ነው። ለምን መሰለሽ? ይሄ መንግስት ብቻ አይደለም። በደርግ ጊዜም እንደዚሁ ነው። ታፍነዋል። ኢቨን በጃንሆይ ጊዜ ሳስታውስ አንዳንድ ነገሮችን ለመናገር አይችልም። ስለዚህ ይሄ ባህል ሆኗል። ይሄን የአገዛዝ ባህል ውስጥ መውጣት አለብን።
እንዴት ነው ከእነዚህ ችግሮች ውስጥ መውጣት የሚቻለው?
ለመምጣት የሚቻለው መሪ መውጣት አለብን። መሪ ማለት አንድ መሪ ህዝብን አንድ ላይ ማምጣት አለበት። ዲቫይድ ማድረግ የለበት እና ኢትዮጵያ ይሄ ቢሆን በፖለቲካ አካባቢ ሰው በኢትዮጵያዊነት ላይ ተመስርቶ እንትኑን ኦሮሞም ቢሆን ትግራይም ቢሆን ወላይታም ቢሆን ያንን ያከብራል። ግን መገለባበጥ የለበትም። አይ ችግራችን ይሄ ነው። ገለባበጥ ነው።
ምንድን ነው መገለባበጥ ሲሉ?
መገለባበጥ ማለት አንዳንድ ሰዎች እንደሚሉት ኢትዮጵያዊነትን አደከምን። አንቺ ኦሮሞ ብትሆኚ ጉራጌ ብትሆኚ ኮንሶ ብትሆኚ ኢትስ ፋይን እሱን ታከብሪያለሽ። ግን መጀመሪያ ኢትዮጵያ ነው። እንደዛ ካልሆነ አንችልማ። ወደ ኋላ ነው እኮ ይሄን ነው። በዚህ አስተሳሰብ ኢትዮጵያኖች በራሳቸው እንትን ፍርሃት ውስጥ ገብተዋል። ለመናገር ፖለቲካ አካባቢ እና ፍርሃትን በጥሰን ተነጋግረን ተከባብረን አገራችን አንድ ላይ ልንገነባ እንችላለን።
ሌላኛው የዚህ ውይይት ተሳታፊ የነበሩት በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር ዴቪድ ሼን ናቸው። የኢህአዴግ መንግስት ስልጣን ከያዘ እንዲህ አይነት ፈተና ገጥሞት አያውቅም ያሉት አምባሳደር ሼን ምክንያቱን ሲተነትኑ
The current situation is different. It is a grassroots protest movement centered in Oromia.
የአሁኑ ሁኔታ የተለየ ነው። ህዝባዊ ተቃውሞ ነው። መነሻው ኦሮሚያ ሆኖ በሌሎች የአገሪቱ ክፍሎችም ተስፋፍቷል። የተመረው እንደ አውሮፓ አቆጣጠር ከ2005 ምርጫ በኋላ እንደ ተካሄዱ ተቃውሞዎች በፖለቲካ ፓርቲዎች ሳይሆን በየአካባቢው ቅሬታ ባላቸው ግለሰቦች ነው። የኢህአዴግ መንግስት ሰዎች ያላቸውን ሐሳብ በነጻነት እንዲገልጡ አይፈቅድም። የዛሬው የፕሬስ ነጻነትና ግልጽነት እኔ አምባሳደር በነበርኩበት እንደ አውሮፓ አቆጣጠር በ1996 እስከ 1999 ካለው ጋራ ሲታይ በጣም ያነሰ ነው። በዚህ አመት የተደረጉት ቃውሞዎች ኢያደግ ባለፉት 15 አመታት ጥሩ የኢኮኖሚ እድገትና መሰረተ ልማት አስመዝግቧል ይላልነ ነው። ጥያቄው ግን ይሄ የተገኘው ወይም የተመዘገበው እድገት አርሶ አደሮችንና ወዛደሮችን ተጠቃሚ አድርጓል ወይ ነው።
ከዚህ በተጨማሪም የመልካም አስተዳደር እጦት፣ ሙስናና የወጣቶች ሥራ ማጣት ሀገሪቷ ለገባችበት ችግር መንስኤ ናቸው ያሉት አምባሳደር ሺን በሳቸው አመለካከት ችግሮች እንዲባባሱ አድርጓል የሚሉትን ባህል ጠቁመው ወደ መፍትሄ አቅጣጫ ለመሄድ የመጀመሪያ እርምጃ ይሆናል ያሉትንም አካተዋል።
All of these issues are exacerbated by several cultural characteristics that I believe are common to the Ethiopian highlands.
እነዚህ ሁሉ ችግሮች የተባባሱበት ምክንያት እዚህ ያላችሁ ሰዎች ላትስማሙት ይችላልላችሁ። እኔ እንደታዘብኩት ደጋ ነዋሪ ኢትዮጵያውያን ዘንድ ኮምፕሮማይዝ ማለት መቻቻል የሚባል ነገር የለም። 100% አንድን ነገር ካልደገፍክ ሙሉ በሙሉ እንደ ተቃወምክ ነው የሚወሰደው። መሃል ቦታ መገናኘት የሚባል ነገር የለም። ይሄ ልዩነቶችን ለመፍታት በጣም አስቸጋሪ የሆነ ሁኔታ ውስጥ ይከታል። ወደ መፍትሄው ስንሄድ ይሄ አደግ መንግስት የምርጫ ቦርድ አሰራርን እንደሚያሻሽል አሳውቋል። እኔ እንደ የውጭ ሰውና የኢትዮጵያ ወዳጅ ወይም ጓደኛ የምመክረው የኢህአደግ ተቃዋሚዎችም ሆኑ ደጋፊዎች መንግስት ቃል የገባውን የምርጫ ቦርድ አሰራር ማሻሻል ስራ ላይ እንዲያውል ጫና ማድረግ እንዳለባቸው ነው።
በዚሁ በኢትዮጵያ የፖለቲካ ቀውስ መፍትሄዎች ዙሪያ ባጠነጠነ የውይይት መድረክ ላይ ከተሳተፉ ሁለት ሴቶች መካከል በጆርጂያ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ላውራ ስሚዝ የሴቶች ሚና በኢትዮጵያ በሚል ርዕስ ባቀረቡት ጥናታቸው ላይ ኢትዮጵያ ከገባችበት ችግር ለመውጣት በፓርቲ አባልነት እና ደጋፊነት ሳይሆን ችሎታና ዕውቀት ላይ በመመስረት የሴቶችን ተሳትፎ ትርጉም ባለው መልኩ ማሳደግ እንደሚያስፈልግ አብራርተዋል። ሌላኛው በዘንድሮ የአፍሪካ ጥናቶች ማህበር ስብሰባ ላይ የቀረበ ውይይት የኦሮሚያ ተቃውሞ የኢትዮጵያን የፖለቲካ ምህዳር መቀየር ላይ የተጫወተው ሚና የሚል ርዕስ ያለውና 5 ምሁራንን ያሳተፈ ነበር። ከውይይቱ ተሳታፊዎች አንዱ የሆኑትን የቴኒስ ዩኒቨርሲቲ ፕሮፌሰር ዶክተር አሰፋ ጃለታን አነጋግሬያቸው ነበር።
አካ ወላንሶም ቢያ ኦሮሚያ ከሰተ ደማጅሉ ፖለቲካ ኢትዮጵያ ከሰተ ተሐጅብረቲ አከን ይባረጥ።
የኛ የውይይት መድረክ ያተኮረው በኦሮሚያ ክልል እየተካሄደ ያለው ትግል በኢትዮጵያ ፖለቲካ ላይ ያመጣውን ተጽዕኖና ለውጥ አስመልክቶ ነው። በዚያች ሀገርም ሆነ በአካባቢዋ ዘላቂነት ያለው ለውጥ ለማምጣት የሚቻለው በኦሮሞ ህዝብ ተሳትፎ ነው ብለን እናምናለን። ለኦሮሞ ህዝብ እየነጋለት ነው። ለራሱም ነጻነቱን አግኝቶ ለሌሎች የሀገሪቱ ህዝብ ሰላምና ነጻነት እንዲመጣለት ወይም እንዲሰፍን ለማድረግ የሚችል ህዝብ ነው። የኦሮሞ ህዝብ አንደኛ ትልቅ የሆነ ህዝብ ነው። ሁለተኛ አዲስ አበባ የኦሮሚያ እምብርት ናት፣ የሀገሪቱ መንግስት መቀመጫ። በተጨማሪም እጅግ በርካታ የሆኑ የውጭ ድርጅቶች መቀመጫም ናት። የኦሮሞ ህዝብ የራሱ የዲሞክራሲ ስርዓት ያለው ህዝብ ነው። የህዝብ ራሱን በራሱ የማስተዳደር እድል ሲያገኝ ነው ለተቀረው የሀገሪቱ ህዝብም ሰላም መስፈን አስተዋጽኦ ሊያደርግ የሚችለው። ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ በአጠቃላይ ሰላም ለማምጣት ጭምር።
ከአንድ አመት በላይ በኦሮሚያ ክልል በተከታታይ ሲደረግ የቆየው የህዝብ ተቃውሞ የኦሮሞን ጥያቄ ወደ መሃል መድረክ ማምጣቱንና በኢትዮጵያ ጉዳይ ላይ የሚደረጉ ውይይቶች ላይ አብይ ርዕስ ማድረጉን ነው ተሳታፊዎች ያብራሩት።
ትግስትን አመሰግናለሁ ለዘገባዋ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መደበኛ ስርጭታችን ነው። አርብ ዳር 30 2009 ዓመተ ምህረት ለጥያቄው መልስ
የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ ወቅታዊና የተለያዩ ጉዳዮች ላይ ላተኮሩ ጥያቄዎቻችሁ መልስ ሰጥተዋል። የመጀመሪያው ክፍል ቀጥሎ ይቀርባል። ትዝታ በላቸው ነች አዘጋጅና አቅራቢዋ።
የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በአሜሪካ ድምጽ ራዲዮ ላይ ቀርበው የአድማጮችን ጥያቄ ለመመለስ ፈቃደኛ ስለሆኑ በአድማጮቻችን ስም በቅድሚያ እናመሰግናለን።
አመሰግናለሁ ስለጥቀው።
እና ቀጥታ ወደ ጥያቄዎቹ እንገባለን። ጥያቄዎቹ በድምጽ በኢሜይል እና በፌስቡክ ገጻችን ላይ የተላኩ ናቸው። በተጨማሪም በቀጥታ ስልክ ደውለን እንድናገኛቸው የጠየቁ አድማጮች አሉን። እነሱንም እናስተናግዳለን። አሁን በቀጥታ ለርሶ ወደ ተላኩ ጥያቄዎች ገባለሁ። የመጀመሪያው ጠያቂያችን አቶ በረና ኦልጅራ ይባላሉ። ዶክተር ነገሪ ከዚህ ቀደም በተደጋጋሚ በተለያየ መድረክ ላይ የሀገራችን ጋዜጠኞች ከመንግስት ካቢኔ በላይ ለመንግስት ይቆረቆራሉ፣ ለህዝብ ፍላጎት ግድ የላቸውም ሲሉ ይደመጡ ነበር። አሁን ከመምህርነት ወደ መንግስት ስልጣን ሲመጡና ሚኒስትር ሲሆኑ በእውነት ህዝብን ለማገልገል ያሉት ፍላጎት ምን ይመስላል ይላሉ። ጨምረውም በመምህርነት ዘመኖ እንዲሁም በኢቢሲ እና ኦሮሚያ ቲቪ የቦርድ አባል ሆነው ሲያገለግሉ በነበረበት ወቅት የሙያውን ስነ ምግባር ጠብቀው ይሰሩ ነበር ወይ ይላሉ አቶ በረና። ራስዎንም ለማስተዋወቅ ይረዳናል ብለን ነው በዚህ ጥያቄ የጀመርነውና መስመሩን ለርሶ ተዋለሁ።
አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ እኔ በዩኒቨርሲቲ ውስጥ ሆኜ የምሰራቸውና የማምንባቸው ሙያውን በተመለከተ ወደዚህ ፖዚሽን ሲመጣ የሚቀይርበት ምክንያት የለም። እንደሚታወቀው አዲስ አበባ ዩኒቨርሲቲም ሆኜ በተለያዩ ስልጠና መድረኮች ላይ በኢትዮጵያ ውስጥ ጋዜጠኝነት በትክክል በሙያው መርሆ ወይ ደግሞ ሙያውን መሰረት አድርጎ መተግበር እንዳለበት ማምንበትን ለምመለከታቸው እንደስ አደርግ ነበር። በቦርድ ውስጥም ደግሞ የምጠበቅብኝ እንደዛው እሰራ ነበር ማለት እችላለሁ። ስለዚህ ወደዚህ በመጣበት ጊዜ እንግዲህ መንግስት፣ እንዳውም ብዙ ጊዜ ትልልቅ የመንግስት ኃላፊዎችም ጭምር የኔን ስልጠና ይከታተሉ ነበርና ምናልባት በስልጠናዎቹ ላይ ማነሳቸውም ይሁን በትምህርት ቤት ከተማሪዎቻችን ጋር የምናነሳቸው ለሀገር ጠቃሚ ባይሆኑ ኖሮ ይሄንን ኃላፊነትም ደግሞ ይሰጡኛል ብዬ አላምንም። ምክንያቱም አስፈላጊ የሆኑ ጉዳዮችን ናቸው ስናነሳ የነበረው እና እዚህም ተግባራዊ እንዲሆን እንደሚሰራ ጥርጥር የለውም ማለት ነው። ስለዚህ በኢቢሲም ሆነ ኦሮሚያ ሬዲዮና ቴሌቪዥን ድርጅት ውስጥ በቦርድ አባልነት ስራ በቆየሁት ጊዜ የጋዜጠኝነት ስራ ሙያውን መሰረት አድርጎ ለሕዝብ ጥቅም ቅድሚያ ተሰጥቶ ተጠያቂ መሆን ያለባቸውም ተጠያቂ እንደሆኑ የምርመራ ጋዜጠኝነት ጭምር በትክክል እንዲተገበር የበኩሌን ድርሻ ስወጣ ነበር። ከዛም ባሻገር ደግሞ እንግዲህ የልማታዊ ጋዜጠኝነት የምርመራ ጋዜጠኝነትን እንደ አንድ ይዘቱ ወይ ደግሞ እንደ አንድ አካሉ እንደያዘ ነው የማምንበት። ቴዎሪም ደግሞ እንደዚህ ነው የምለው። ስለዚህ አሁን እዚህ ስለመጣው ያይቀየራል ብሎ ስጋት ባይገባቸው ጥሩ ነው ማለት ነው ባቸው።
እሺ ዶክተር ነገሪ፣ ቀጣዩ ጠያቂ ግን ያይ ተቀይሯል የሚል ግምት ያላቸው ናቸው። አቶ አለነ አላምረው ይባላሉ። እሳቸውም በኢሜይል ነው ጥያቄያቸውን ያደረሱን። ምን ይላሉ? ዶክተር ነገሪ ከአዲስ አበባ ዩኒቨርሲቲ ወጥተው የመንግስት ስልጣን ከተረከቡ አጭር ጊዜ ቢሆኑትም መጀመሪያ ለሚቀርቡ ጥያቄዎች መልስ ለመስጠት ፈቃደኛ ስለሆኑ አመሰግናለሁ። ሁሌም የሚሰጡትን መልስ ሳዳምጥ ግን እስካሁን በስልጣኖ የመንግስታችንን ውሸትና ኢ-ዲሞክራሲያዊ አድራጎቶች ያስተባብላሉ። ጋዜጠኞች፣ የፓርቲ መሪዎች፣ ደጋፊዎቻቸውና ሰላማዊ ሰዎች በሙሉ እስር ቤት ናቸው። እርስዎ አሁን በአጠቃላይ ስላለው ሁኔታ ምን አስተያየት ይሰጣሉ? ይላሉ። ሁለተኛ ጥያቄያቸው በአማራና በኦሮሚያ ክልል በመንግስቱ ኢሰብአዊ ስራ ህዝብ እየተንገላታ ነው። እውነቱ እናቶች ከነ ልጆቻቸው የታሰሩበት፣ ሴቶች ባሎቻቸውን፣ አባትና እናት ልጆቻቸውን፣ ህዝብ እህት ወንድሙን የቀበረበት ሁኔታ ነው ያለው። ይህን ለህዝብ ማስተባበል ምን ይባላል? ህዝብ አያቅም ብለው ይገምታሉ ወይ ባለስልጣናት? ይላሉ። የተያያዘ ነው የአቶ አለነ ጥያቄ።
ጥሩ። እንግዲህ አቶ አለነ ያነሱትን ጥያቄ የመጀመሪያውን ጥያቄ በተመለከተ መንግስት ባለስልጣናት ውሸት እንዲሁም ደግሞ የዲሞክራሲያዊ አሰራር ለተባለው እኔ እንደማምንበት መንግስትን ጠቅልሎ ውሸታም ነው ማለትም እኔ ትክክል አይመስለኝም። ነገር ግን ደግሞ በመንግስት ውስጥ ያሉት ግለሰቦች ችግር ሊኖርባቸው ይችላል። ስለዚህ ይሄንን ማንቀበለውና ማንም ስልጣኑን ተገና አድርጎ ህዝብ እንዲጎዳም የምናበረታታ እንዳልሆነ ህጋዊም እንዳልሆነ በህገ መንግስቱም ስር የወጡት ህጎች ያንን እንደማይደግፍ አንዳንድ ግለሰቦች ስልጣንን ተገና አድርጎ ጉዳት ሲያደርሱ እንደነበረና ይሄ ደግሞ መንግስት እርምጃ እንዲወስድ እንዳስገደደው አሁን በጥልቀት መታደሱም ከዚሁ ጋር የተያዘ ሆነ ሲገለጽ ቆይቷል ማለት ነው። ስለዚህ አሁን እነዚህ ያለሁት አንዳንድ ኃላፊነት የማይሰማቸው ኃላፊዎች የሚያደርጉትን ለማበረታታት ሳይሆን በሰጠኝ ኃላፊነት ከሌሎችም የመንግስት ኃላፊዎች ጋር በመሆን ተጠያቂነት እንዲሰፍን ለማድረግ ነው። ስለዚህ እንዲሁ በአጠቃላይ መንግስትን ግን በአጠቃላይ መኮንን ትንሽ አስቸጋሪ ነው መስለኝና ስፔሲፊክ ሆነን ችግሮችን በየጊዜው በማጥናት ለዜጎቻችን ተገቢው ምላሽ እንዲሰጥ ማድረግ ላይ ከህዝቡ ጋር መስራት ያስፈልጋል ብዬ ነው የማምነው። ስለዚህ እኔ እንደ አንድ ባለሙያ ዛሬ ደግሞ ትልቅ የመንግስት መስሪያ ቤት እንደሚመራ ሰው ኃላፊነቴንና ተጠያቂነቱንም አውቀ የህዝብ ጥቅምን ለማስከበር መስራት ግዴታ እንደሆነ አምናለሁ። ምክንያቱም ወደዚህ እንድመጣ ያስገደደኝ ለህዝብ አገልግሎት መስጠት ማለት ያው ከአንዳንዱ ዜጋ እንደሚጠበቅና ይህንን እድል ማግኘት ደግሞ ትልቅ ነገር ስለሆነ እኔ የድርሻዬን መወጣት አለበት ብዬ የማምን ሰው ነውና ህዝብን የሚጎዳ ስራ አናበረታታም። በግሌም ደግሞ ይህንን አልሰራም። ነገር ግን ችግሮች የሉም ማለት ስለማይቻል እነዚህ ችግሮች በሂደት ተፈትሾ ምላሽ ያገኛሉ ማለት ነው።
እሺ ዶክተር ነገሪ፣ የጠያቂያችን ጥያቄ አንኳሩ በዚህ በአስቸኳይ ጊዜ አዋጁ በኮማንድ ፖስት ከሚባለው ኃይል ጋር ተያይዞ በአጠቃላይ ብዙ በሆኑ በአገሪቱ ክልሎች ሰውየው የጠቀሱት በአማራና በኦሮሚያ ክልል ያለው ያሉትን የሰብአዊ መብት ጥሰት ነው። የህዝብ እስራት አለ። የፓርቲ ደጋፊዎች ራሱ የፓርቲ ባለስልጣናት አሉ። አዎ የኢትዮጵያ መንግስት ሁሉም በወንጀል የተጠረጠሩ ናቸው ይላል። ነገር ግን እንደሚሰማው ከሆነ ከፍተኛ የህዝብ ቁጥር ታስሯል። ኮማንድ ፖስቱ ከእርሶ መስሪያ ቤት ጋር ያለው ግንኙነት ምንድን ነው? ኮማንድ ፖስቱ የበላይ ባለስልጣን ነው ወይ? በጣም ብዙ ሰዎች ኮማንድ ፖስቱ ህገ መንግስቱንም የጣሰ ነው፣ ከህገ መንግስቱ ውጭ የተመሰረተ ነው ነው የሚሉትና ይሄን እንዴት ይመለከቱታል? ስለ ህዝብ እስራት
በመጀመሪያ ደረጃ ኮማንድ ፖስቱ በህገ መንግስት የተደነገገ ስልጣን ነው የተሰጠው። የተፈለገበት ይሄ የአስቸኳይ ጊዜ አዋጁ አስተማማኝ ሰላም በሀገሪቱ ውስጥ እንዲኖርና የዜጎች ህይወት የዜጎች ንብረት ጥበቃ እንዲያገኝ ነው። ምክንያቱም ሁላችንም እንደምናስታውሰው በተለያዩ ምክንያቶች የዜጎች ህይወት ጠፋ እንደነበረ፣ ንብረት ሲወድም እንደነበረ እናስታውሳለን። ይሄ ሁላችንንም የሚያሳዝነን ጉዳይ ነው። መንግስትም ደግሞ የዜጎቻችን ህይወት እንዲጠፋ እንደማይፈልግና እንደማያምንበት ግን በተለያዩ ምክንያቶች ስህተቶች ይሄ ሲፈጠር እንደነበረና መቆም እንዳለበት የሚችለውን ሁሉ መንግስት እንደሚያደርግ ቃል ገብቶ የዚህ አስቸኳይ ጊዜ አዋጁ እንግዲህ አንደኛ አስተማማኝ ሰላም እንዲኖር ነው። እንደሚታወቀው ኢትዮጵያ ውስጥ አዲስ አበባን ጨምሮ ቱሪስቶችም የሌሎች ሀገር ዜጎች፣ ዲፕሎማቶች፣ ኢንቨስተሮች ብዙ የሚባሉት ከአፍሪካም ከዓለም አካባቢ የሚኖሩበት ነው። ከዚያም ባሻገር ደግሞ ብዙ ጥበቃ የሚገባቸው አካላት እንዳሉ ተቋማት እንዳሉ ይታወቃል እና ቅድሚያ ለዜጎቻችን የሚሰጥ ቢሆንም ለእነዚህ ተቋማትና ለውጭ ሀገር ዜጎችም እንደዚሁ ጥበቃ ያስፈልጋቸዋል። ይሄ ምክንያቱ ግልጽ ነው እና ህገ መንግስታዊ አይደለም ብለን መከራከር የሚያስገድን ያለ አይመስለኝም። ስራ ላይ በሙሉበት ጊዜ ጥያቄው እንዳነሱት በኦሮሚያና በአማራ ክልል ሰዎች እንደታሰሩ፣ በሌላም አካባቢ ያው ሰዎች በፊት ነው እንግዲህ እኔ እስከማውቀው ድረስ ከአስቸኳይ ጊዜ አዋጁ ጋር የተያያዘ የተገደሉ ሰዎች ሊኖሩ ይችላሉ። በግልጽ ግን ፓርላማው ያቋቋመው ኮሚቴ አለ፣ የመርማሪ ቡድን አለ። ያ በየጊዜው የሚያቀርበው መረጃ እንዳለ ሆኖ አስቸኳይ ጊዜ አዋጁ ግን የሰብአዊ መብት ጥሰት የሚደግፍም አይደለም። በመጀመሪያ ደረጃ መንግስት ስልጣን ያገኘው ከህዝቡ ስለሆነ ህዝቡን ማክበር ግዴታው እንደሆነ ነው የምናውቀው። ነገር ግን
ዶክተር ነገሪ ላቋርጦት፣
አንዳንድ ጊዜ ወይ በቁጥጥር ስር እንዲውሉ የሚጠየቁ ሰዎች ተጠርጥሮም ይሁን አንዳንድ ጊዜ ስሜታዊ በመሆን የጸጥታ አስከባሪዎች ያንን የተጠየቁትን ሰዎች ቁጥጥር ስር በሚያውሉበት ጊዜ አንዳንድ ችግሮች ሊፈጠሩ ይችላሉ። ያም ደግሞ ህይወት እስከ ማጥፋት ድረስ መድረስ የለበትም። እንደምታውቀው አንዳንድ ስህተቶች ይታያሉ። እንደዚህ አይነት ስህተቶችን ሆን ብሎ የሚፈጥሩ ሰዎች ካሉ ግን ማንም ሰው ከህግ በላይ ስላልሆነ መንግስት የሚያደርገው ገለልተኛ የሆነ አካል አጣርቶ በህግ ወደ ህግ መቅረብ ያለባቸውም ተጠያቂ እንደሆኑ ይደረጋል። ማንም ማለት ነው።
እሺ።
የተረተው ሰዎች እንዳለ ሆኖ ኃላፊነት የተሰጣቸውም ሰዎች እኮ ኃላፊነታቸውን ያለ ግባብ ሊጠቀሙበት እንደማይገባ መታወቅ አለበት። በሂደት መንግስት አስፈላጊውን እርምጃ እየወሰደ ማስተካከያ ያደርጋል። ነገር ግን አስቸኳይ ጊዜ አዋጁ የተፈለገበት ምክንያት ያንን በአግባቡ መረዳት አስፈላጊ ይመስላል።
ለምሳሌ ኮማንድ ፖስቱ ከህገ መንግስቱ ውጪ ነው የሚሰራው የሚለውን ሰዎች የሚያቀርቡት ሀሳብ ምንድን ነው? ለምሳሌ አንድ ሰው በኢትዮጵያ ህገ መንግስት ላይ እንደተቀመጠው ከተያዘ በኋላ በ48 ሰዓት ፍርድ ቤት መቅረብ አለበት። ሰዎች የሚታሰሩበት ሁኔታ እንኳ በራሱ በኢትዮጵያ ቴሌቪዥን የተላለፈ ዝግጅት እንደሚያሳየው ሰዎች የታሰሩበት ሁኔታ በጣም ኢሰብአዊ የሆነ መጸዳጃ የሌለበት፣ የመጠጥ ውሃ የሌለበት፣ ቤተሰቦች የመጎብኘት እንኳ እድል የሌላቸው ሁኔታ ነው። እና አያይዘው ሊመልሱልኝ ይችላሉ። ወደ ቀጣዩ ጥያቄ ልሂድ። አቶ ኢብሳ ጉርሱም የተባሉ ከሳውዲ አረቢያ፣ የኔ ጥያቄ የኢትዮጵያ መንግስት እርሱን የሚደግፈውን ድምጽ ብቻ ነው ተቀብሎ የሚያስተናግደው እንጂ የሚነቅፈውን ወይንም ሌላ አመለካከት የሚሰጠውን በስራው ላይ ወይንም በፖሊሲው ውስጥ አያካትትም የሚል ጥያቄ አቅርበዋል። እዛ ላይ አስተያየቱን ጠይቃለሁ። በድምጽ ደግሞ የቀረበ አለ ስለ ሚዲያና፣ እሱንም ላሰማዎት።
እሱ እንደምን አደራችሁ? ሰላም ናችሁ ወይ? ለዶክተር ነገሬ የሚቀርብ አንድ ጥያቄ አለኝ። የኢትዮጵያ መንግስት በተደጋጋሚ ጊዜ የአሜሪካ ሬዲዮ ጣቢያና የጀርመን ሬዲዮ ጣቢያ የአማርኛው አገልግሎት የአሸባሪነት አይነት ወይም ሀገር የሚያስተራፍስ አይነት መልእክት ያስተላልፋሉ በሚል ለመዝጋት ጥረት ሲያደርግ መቆየቱን በተለያየ መረጃ ማረጋገጥ ይቻላል። ለዚሁም ደግሞ ቀድሞው ጠቅላይ ሚኒስትር ባለሙያዎች እንዲዘጉ ትእዛዝ እንዳስተላለፉና ነገር ግን ባለሙያዎቹ ገና በሙከራ ላይ ናቸው ለመዝጋት ብለው ሲናገሩ ነበርና አሁን እነዚህ ሬዲዮ ጣቢያዎች ነገር የሚጭሩ ወይም የሚያበጣጡ መልእክት ያስተላልፋሉ ወይ? እንደ ባለሙያ ሰው በዚህ በጆርናሊዝም ወይም በማስ ሚዲያው ላይ የፒኤችዲ ዲግሪ ያለው ሰው ስለሆኑ ከእውነቱ ከጥንቱ ስንነሳ እውነት እነዚህ ሬዲዮ ጣቢያዎች ያስተላልፋሉ ወይ? በወቅቱስ የሀገሪቱ ጠቅላይ ሚኒስትር ይህን ሲያስተላልፎ እሱ እንደ ምሁርነቶ እንደ መገናኛ ብዙሀን ከፍተኛ የትምህርት ተቋም አሰልጣኝነቶ በዛን ሰዓት የሰጡት አስተያየት የለም ወይ? አሁንስ ስለዚህ ምን ይላሉ? በዚህ አይነት ሁሉም ሚዲያ በጠዋት የሚባል ከሆነ እንዴት ሊያድግ ይችላል? ህብረተሰቡ ውስጥ ትክክለኛ መረጃ እንዴት ሊያገኝ ይችላል?
ዶክተር ነገሪ ሌንጮ የኢትዮጵያ ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ናቸው መልስ እየሰጡ ያሉት ለጥያቄዎቻችሁ። ለዚህ ለመጨረሻው ጥያቄ ነገ መልስ ይሰጣሉ። ሌሎችም ጥያቄዎቻችሁ አሉ፣ በነገው ምሽት ጠብቋቸው። ለማጠቃለያ ዜና ሶሎሞን።
የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፑብሊክ ጠቅላይ ሚኒስትር የነበሩት አቶ ተስፋዬ ዲንቃ ከአጭር ጊዜ ህመም በኋላ ማክሰኞ ህዳር 27 2009 ዓ.ም በ77 ዓመታቸው ከዚህ ዓለም በሞት መለየታቸውን ከቤተሰባቸው ያገኘነው መረጃ አመልክቷል። ልጃቸው ጸጋ አምላክ ተስፋዬ
በጣም ቸረኛ፣ በጣም ቤተሰቡን የወደደ እኛ ለኛ እሱን በስ እንደዛ ነው የምናውቀው እና አባታችን ሁላችንንም የሚወድ እና ከዛ ደግሞ ያው ለሀገሩ ህዝብ የሀገሩን ወደፊት እንድትሄድ የሰራ ሁሉ ጊዜ the best አዎ 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 በቃ እንደዛ ነው የምናስታውሳቸው። እና አሁን እንግዲህ ሄደዋል እና ነው ግን የሰሩት ይቀጥላል። እንደዚህ ኮንትሪቢዩት አድርገው ለሀገራቸው ለህዝቡ ያደረጉት ነገሮች አዎ እነሱ ነገሮች አሁን ይቀጥላሉ እና እኛም እናስታውሳለን፣ ሰውም እንግዲህ እንዲያስታውስ ነው የምንፈልገው።
በኢትዮጵያ ሰራተኞች ፓርቲ ፖሊት ቢሮ ተለዋጭ አባል የነበሩት አቶ ተስፋዬ ዲንቃ ጠቅላይ ሚኒስትር ከመሆናቸው በፊት የውጭ ጉዳይ፣ የብሔራዊ ሀብት ልማትና የኢንዱስትሪ ሚኒስትር ሆነው አገልግለዋል።
የተከበራችሁ አድማጮች የዛሬ ዝግጅታችን በዚሁ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን።
ያስተናገድናችሁ ሰለሞን ክፍሌና
እኔም ሰለሞን አባተ ነን። የትግርኛ ዝግጅት ይቀጥላል። በእኛ በኩል
ሰላም፣ ደህና ደሩ፣
ደህና ደሩ። Thank you.